የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 24 2015 ዓ.ም ዝግጅታችን ጀመረ። የመከላከያና የፋኖ ትጥቃዊ ግጭት በግብርና ስራ ላይ ተጽዕኖ እያደረሰ እንደሆነ ተገለጸ።
በአመት ሶስት ጊዜ የሚመረትበት አካባቢ እና እንደውም ከክልሉ ከፍተኛ እንደ ወረዳ አካባቢ እንኳን ሳይሆን ከክልልም አካባቢ የሚወዳደረው የሌለ የግብርና ሙያ የሚሰራበት አካባቢ ነው ያለ።
አካባቢው በግብርና ስራ የሚተዳደር ነው። አሁን ወደ አዝመራ የሚሄድ ገበሬ የለም። ሁሉም በቤት ውስጥ ተኮራምቶ እርሻው በአረም እየተበላ እንዲሁም አዝመራ ራሱ ያልያዘበት ሁኔታ እና አዝመራው የእጅ ስራ የሚያስፈልግበት ሰዓት ነው አሁን ሰዓቱ። ስለዚህ ገበሬውም እየተሰማራ አይደለም።
በግብርና ስራ ላይ እየደረሰ ያለውን ተጽዕኖ አስመልክቶ ካጠናቀርነው ዘገባ ላይ የተቀነጨበውን ነው የሰማችሁት። የዚህ ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። በትግራይ ክልል ተባብሷል በተባለ የጸጥታ ችግር የሴቶች ግድያ መበራከቱ ተገለጸ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንደዚህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለዋና ዋና የዓለም ዜናው ወደ ደረጀ ላሳልፋችሁ።
ጤና ይስጥልን በድጋሚ አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በጋቦን የመፈንቅለ መንግስት መካሄዱ፣ የዚምባብዌ ተቃዋሚ ድርጅት ፕሬዚደንታዊ ምርጫው በድጋሚ እንዲካሄድ መጠየቁና በፍሎሪዳ ከባድ ዝናብና ነፋስ ጉዳት አደረሱ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በማዕከላዊ አፍሪካዊቷ አገር ጋቦን የሚገኙ የጦር መኮንኖች የፕሬዝደንት አሊ ባንጎን መንግስት ዛሬ ገልብጠናል አሉ። መኮንኖቹ የመፈንቅለ መንግስቱን ግልበጣ ዛሬ ማለዳ ያስታወቁት የሀገሪቱ ብሔራዊ ምርጫ ቦርድ ፕሬዝደንት ቦንጎ ባለፈው ምርጫ በተካሄደው ጠቅላላ ምርጫ ለሶስተኛ ጊዜ ማሸነፋቸውን ካስታወቁ ሰዓታት በኋላ በጋቦን የ24 ሰዓት የቴሌቪዥን ጣቢያ በሰጡት መግለጫ ነው። የመኮንኖቹ ቃል አቀባይ ባሰሙት መግለጫ በዛሬው ዕለት እንደ አውሮፓ አቆጣጠር ነሐሴ 30 ቀን 2023 እኛ የመከላከያና የጸጥታ ኃይሎች እንደ የሽግግርና ተቋማት መልሶ ማቋቋም ኮሚቴ በጋቦን ሕዝብና በጋቦን ተቋማት ጠባቂዎች ስም አሁን ያለውን አገዛዝ በማቆም ሰላምን ለማስጠበቅ ወስነናል ብለዋል። ወታደራዊ ቡድኑ የምርጫ ውጤት ውድቅ ሆኗል፣ ሁሉም የመንግስት ተቋማት ፈርሰዋል፣ ሁሉም ድንበሮች ተጨማሪ መመሪያ እስኪሰጥ ድረስ ዝግ ሆነዋል ሲል አስታውቋል። መራጮቹ ከመኮንኖቹ ማስታወቂያ ቀደም ብለው ሁከት ሊፈጠር እንደሚችል ስጋት አድሮባቸው እንደነበር ተመልክቷል። ሙሉ ስማቸው እንዳይገለጽ የፈለጉ ሊዮቲን የተባሉ የአገሪቱ ነዋሪ ያለፈው ጊዜ ያደረጉትን ነገር መልሰው ያደርጋሉ ብለን ፈርተናል። ሀገርን በጠመንጃ መምራት አትችልም። እኛ የጦር መሳሪያዎችን አንፈልግም ሲሉ ያላቸውን ስጋት ገልጸዋል። ቦንጎ እንደ ኤሮፓ አቆጣጠር ከ1967 ጀምሮ ፕሬዚደንት ከነበሩት ከአባታቸው ኦማር ቦንጎ ለመጀመሪያ ጊዜ ስልጣን የተረከቡት እንደ ኤሮፓ አቆጣጠር በ2009 እንደነበር ተመልክተዋል። መግለጫው በቴሌቪዥን ከተሰማ በኋላ በጋቦን ዋና ከተማ ሊብሬቪል የተኩስ ድምጾች ይሰሙ እንደነበር ተነግሯል። በተኩሱ የደረሰ ጉዳት ስለመኖር አለመኖሩ አልተገለጸም። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ዛሬ በሰጡት መግለጫ ዩናይትድ ስቴትስ ጉዳዩን እየተከታተለችና ከሚመለከታቸው አካላት ጋር እየመከረች መሆኑን ተናግረዋል። በመሬት ላይ ያለውን ትክክለኛ ሁኔታ ሳናውቅ ምንም አይነት እርምጃ አንወስድም ብለዋል ሊንዳ ቶማስ። የዚምባብዌ ዋነኛ ተቃዋሚ ፓርቲ አዲስ ፕሬዝዳንታዊ ምርጫ በድጋሚ እንዲካሄድ ትናንት ማክሰኞ ጠይቋል። ተፎካካሪው ፕሬዝዳንት ኤመርሰን ምናንጋግዋ ያሸነፉበት ምርጫ የተጭበረበረና ህገወጥ ነው ብሏል ድርጅቱ። የዜጎች ጥምረት ለለውጥ ሲሲሲ የተሰኘው ይሄው የተቃዋሚ ድርጅት የአፍሪካ ህብረትና የደቡብ አፍሪካ ቀጠናዊ ቡድን ባለፈው ሮብ የተካሄደውን ድምጽ ተከትሎ ለተፈጠረው ቀውስ መፍትሄ እንዲሰጡ አሳስቧል። የሲሲሲ ምክትል ቃል አቀባይ ኦስታሎስ ሲዚባ በሐራሬ በሰጡት ጋዜጣዊ መግለጫ ዚምባብዌ አሁን ካለችበት ቀውስ ለመውጣት አዲስ ሰፊና ትክክለኛ ምርጫ ያስፈልጋታል ብለዋል። የ80 ዓመቱ ምናንጋግዋ 52.6 በመቶ በማግኘት ሲያሸንፉ ተፎካካሪያቸው ኔልሰን ቻሚሳ 45 በመቶ አግኝተዋል ሲል የዚምባብዌ ብሔራዊ የምርጫ ቦርድ ባለፈው ቅዳሜ ማስታወቁ ይታወሳል። በማዕከላዊ አፍሪካ የሚገኘው የዝናብ ደን ለመጠበቅ ያለመ ጉባኤ በዲሞክራቲክ ኮንጎ ሪፐብሊክ ዋና ከተማ ትናንት ማክሰኞ ተጀምሯል። የጉባኤው ተሳታፊ ተሟጋቾችና የፖለቲካ መሪዎች የደን ጥበቃው ጥረት የአካባቢው ነዋሪዎችን የምግብ ዋስትና ማረጋገጥ አለበት ሲሉ መከራከራቸውን ኤኤፍፒ ዘግቧል። 1.62 ሚሊዮን ስኩዌር ኪሎ ሜትር ከ6250 ስኩዌር ሜትር ማይል በላይ የሚሸፍኑት የመካከለኛው አፍሪካ ደኖች ከአማዞን ቀጥሎ ትልቁን የካርቦን ልቀት በመያዝ ሁለተኛው መሆናቸው ተዘግቧል። በተጨማሪም ደኖቹ እንደ ዝሆንና ጎሪላ የመሳሰሉ የደን አራዊትን ጨምሮ የብዝሃ ሕይወት መገኛ መሆናቸው ሲነገር ለከፍተኛ የደን ጭፍጨፋና ውድመት መጋለጣቸው ተነግሯል። ለሶስት ቀናት በሚቆየው የኪንሻሳው ክልላዊ የመሪዎች ጉባኤ መክፈቻ ላይ በርካታ ተናጋሪዎች በደኑ ዙሪያ የሚኖሩ ሰዎች ፍላጎት ከግምት ውስጥ መግባት እንዳለበት አሳስበዋል። በአፍሪካ መንግስታዊ ያልሆነው የምግብ ሉዓላዊነት ድርጅት ዋና አስተባባሪ ሚሊየን በላይም እንዲሁ ደኑን ለመጠበቅ የምግብ ዋስትናን ማረጋገጥ ወሳኝ መሆኑን ለተወካዮቹ ተናግረዋል። ሰዎች ምግብ ፍለጋ ደኑን ያወድማሉ ያሉት አቶ ሚሊየን በኮንጎ ተፋሰስ ውስጥ ለደን ጥበቃ ብዙ ድጋፍ አለ፣ ለህዝቡ የምግብ ስርዓት ግን ያለው ድጋፍ በጣም ትንሽ ነው ማለታቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮንጎ ምስራቃዊ ክፍል የተባበሩት መንግስታትን በመቃወም አደባባይ የወጡ የሃይማኖት ቡድን አባላትን ለማስቆም ከሞከሩ ወታደሮች ጋር በተፈጠረ ግጭት ቢያንስ 10 ሰዎች መሞታቸው ተነገረ። የተቃውሞ ሰልፉን ያገዱት በየጎማ ከተማ ባለስልጣን መሆኑ ተገልጿል። የሆስፒታል ሰራተኞች በአደጋው 33 ሰዎች መቁሰላቸውን ተናግረዋል። ተቃውሞው የተነሳው ቀደም ሲል በተደረገ ጥቃት የእምነት ቡድኑ አባላት የሆኑ 6 ሰዎች በኮንጎ ወታደሮች ተገድለዋል የሚል ክስ በመሰማቱ መሆኑ ተነግሯል። የተባበሩት መንግስታት ወታደሮች በአካባቢው ሰላምን ለማስፈን እየሰሩ አይደለም የሚል የተቃውሞ ትችት እየገጠማቸው መሆኑም ተመልክቷል። ዩክሬን በርካታ ሰው አልባ አውሮፕላኖችን ወይም ድሮኖችን በምሽት አሰማርታ ምዕራብ ሩሲያ የሚገኙ ወታደራዊ ይዞታዎችን ማጥቃቷን የሩሲያ ባለስልጣናትና የዜና አውታሮች ዛሬ አስታውቀዋል። የሩሲያ ዜና አገልግሎት ታስ እንደዘገበው ድሮኖቹ ሩሲያን ከኢስቶኒያና ላቲቪያ ከሚያዋስናት ድንበር አቅራቢያ ያለውን አውሮፕላን ማረፊያ አጥቅተዋል። በጥቃቱም ከፍተኛ ቃጠሎ የተነሳ ሲሆን 4 የጦር ማጓጓዣ አውሮፕላኖች መጎዳታቸውን ዘግበዋል። ዛሬ ረቡዕ ጧት የተካሄደው ድብደባ ምንም እንኳ በሰው ላይ ያደረሰው ጉዳት መኖሩ ባይገለጽም ከ18 ወራት በፊት ከተጀመረው የዩክሬን ጦርነት ወዲህ በሩሲያ ምድር የተፈጸመ ትልቁ የድሮን ጥቃት መሆኑን የአሶሲየትድ ፕሬስ ዘግቧል። የዩክሬን ባለስልጣናት ሩሲያ ምሽቱን ባካሄደችው ከባድና የተቀናጀ ጥቃት ኪቭን በድሮኖችና ሚሳኤሎች በመደብደብ 2 ሰዎች መግደሏን አስታውቀዋል። ዩክሬን የሞስኮን ኃይል ለማስወጣት የመልሶ ማጥቃት ዘመቻ በመጀመሪያዋ ሩሲያ ላይ የሚደርሰው የአየር ላይ ጥቃት መባባሱ ተዘግቧል። ኪቭ በምስራቅና በደቡብ ዩክሬን የግንባር መስመሮች በስተጀርባ ባሉት የሩሲያ ወታደራዊ ይዞታች ላይ ያነጣጠረ ጥቃት እያካሄደች መሆኑም በአሶሲየትድ ፕሬስ ዘገባ ተመልክቷል። በዩናይትድ ስቴትስ ፍሎሪዳ ግዛት ዛሬ ረቡዕ ኢዳሊያ የተሰኘ ስያሜና ሶስተኛ ደረጃ የተሰጠው ከፍተኛ የአውሎ ንፋስና ዝናብ አደጋ ማድረሱ ተነገረ። ኢዳሊያ ዝቅ ባሉ አካባቢዎች የሚገኙ ማህበረሰቦችን ለከፍተኛ አደጋ ያጋለጠ መሆኑን ተመልክቷል። በሜክሲኮ ባህረ ሰላጤ ባንድ ሌሊት ወደ ሰሜን አቅጣጫ ያመራው አውሎ ንፋስ በሰዓት 195 ኪሎ ሜትሮችን እንደሚጓዝ ተነግሯል። ብዙ የባህር ዳርቻ ከተሞች የሚገኙ ጎዳናዎች በጎርፍ የተጥለቀለቁ ሲሆን 170 ሺህ ነዋሪዎች የኤሌክትሪክ ኃይል ማጣታቸው ተመልክቷል። የአየር ትንበያ ባለሙያዎች እንደሚናገሩት አብዛኞቹ አካባቢዎች ከ10 እስከ 20 ሴንቲሜትር ዝናብ ሲያገኙ፣ ሌሎች የተወሰኑ አካባቢዎች ደግሞ እስከ 30 ሴንቲሜትር ሊደርስ ይችላል ተብሏል። ምንም እንኳ ኢዳሊያ ወደ ማዕከል አካባቢዎች እየገባ ሲመጣ የበለጠ እየተዳከመ ቢሄድም በደቡባዊ ጆርጂያና በጆርጂያ የባህር ዳርቻ ወይም በደቡብ ካሮላይና የባህር ዳርቻ አቅራቢያ ዛሬ ማምሻው ላይ ከፍተኛ አውሎ ንፋስ ሊያስከትል እንደሚችል ትንበያዎች ተናግረዋል። በአውሎ ንፋሱ ከፍተኛ ጉዳት የደረሰባቸው አካባቢዎች ከመሬት ከ3 እስከ 5 ሜትሮች የሚደርስ የውሃ መጥለቅለቅ ሊያገኛቸው እንደሚችል ተገልጿል። በመጨረሻም የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሻዳ ከጃፓን የኒውክሌር ጣቢያ ወደ ባህር ተለቋል የተባለውን የሬዲዮ አክቲቭ ተከትሎ ሁሉም የጃፓን ባህር ምግቦች ወደ አገሯ እንዳይገቡ ቻይና የጣለችውን እገዳ ለማስተባበልና እገዳው የተጣለባቸውን የአካባቢ ነዋሪዎች ለመደገፍ ዛሬ ረቡዕ በጽህፈት ቤታቸው የሳሺሚ ምሳ ግብዣ ማድረጋቸው ተነገረ። ጠቅላይ ሚኒስትሩ ሚኒስትሮቻቸውን በመጋበዝ ከፋኩሺማ ግዛት የተገኙ የሳሺሚ የባህር ምግቦችን ሲመግቡ በቴሌቪዥን አሳይተዋል። የጃፓን ኢኮኖሚ ንግድና ኢንዱስትሪ ሚኒስትር ያሱቶሺ ኒሺሙራን ጨምሮ የፋይናንስ ሚኒስትሩና ሌሎች ባለስልጣኖች በምሳ ግብዣው መገኘታቸው ተዘግቧል። ቻይና በጃፓን የባህር ምግቦች ላይ እገዳውን የጣለችው ፋኩሺማ ዳይቺ በሚገኘው የኒውክሌር የኃይል ማመንጫ ላይ እንደ አውሮፓ አቆጣጠር በ2011 ከደረሰው ከፍተኛ የተፈጥሮ ጉዳት በኋላ ጃፓን ካለፈው ሳምንት ሐሙስ እንደ አውሮፓ አቆጣጠር ከነሐሴ 24 ጀምሮ የአካባቢውን ውሃ ቀስ በቀስ መልቀቅ በመጀመሯ እንደሆነ ተነግሯል። በኒውክሌር ተቋሙ አካባቢ በተደረገው ምርመራ ምንም አይነት የራዲዮ አክቲቭ ንጥረ ነገር አለመገኘቱንና የውሃው ደህንነት የተጠበቀ መሆኑንም ጃፓን አስታውቃለች። በጃፓኑ ተቋም የደረሰው አደጋ ከዛሬው 25 ዓመት በፊት በቸርኖቢል ከደረሰው ወዲህ በኒውክሌር ኃይል ማመንጫ ተቋም ላይ የደረሰው ከፍተኛ አደጋ መሆኑ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
ደረጀን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 24 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይና ግርማ አብረውን ያመሻሉ። በዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ አብይ ርዕስ ዘገባ እንለፍ። በአማራ ክልል በሀገሪቱ የመከላከያ ኃይልና በፋኖ ታጣቂዎች መካከል የተስፋፋው ትጥቃዊ ግጭት በግብርና ስራቸው ላይ ተጽዕኖ እንደፈጠረባቸው በሰሜን ሸዋና በደቡብ ወሎ ዞኖች የሚገኙ አርሶ አደሮች አስታወቁ። ከዘገየው የአፈር ማዳበሪያ አቅርቦት በተጨማሪ በተለያዩ አካባቢዎች በተስፋፋው የትጥቅ ግጭት የእርሻ ማሳቸውን በትኩረት እንዳይንከባከቡ እያናጠባቸው እንዳለና ለምርት እጥረትም ሊዳርጋቸው እንደሚችል አስተያየታቸውን የሰጡ አርሶ አደሮች ስጋታቸውን ገልጸዋል። ከአማራ ክልል ግብርና ቢሮ ዝርዝር መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ሆኖም አዲሱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የጸጥታ ስጋቱ በመኸር ሰብል ልማት ላይ ተጽዕኖ እንዳሳደረ ከካቢኔያቸው ጋር ባካሄዱት ውይይት አረጋግጠዋል። መስፍን አራጌ ተጨማሪ ዘገባ አለው።
ተኩስ ልውውጥ ከተደረገባቸው የአማራ ክልል አካባቢዎች በሰሜን ሸዋ ዞን የምትገኘው የአንጾኪያ ገምዛ ወረዳ አንዷ ናት። በዚያ አካባቢ ከደረሰው ሰብአዊና ቁሳዊ ጉዳት ባሻገር በግብርና እንቅስቃሴው ላይ ተጽዕኖ እንደደረሰ ወላጆቻቸው በግብርና የሚተዳደሩና በወረዳው መኮያ አካባቢ የሚኖሩ አስተያየት ሰጪ ተናግረዋል።
በአንጾኪያ ገምዛ ወረዳ አካባቢ ከዛሬ እና እስከ ትናንትና ምሽት ድረስ ከባድ መሳሪያ ድምጽ እየተሰማ ነበር። ይሄ አካባቢው በአመት 3 ጊዜ የሚመረትበት አካባቢና እንደውም ከክልሉ ከፍተኛ እንደ ወረዳ አካባቢ እንኳን ሳይሆን ከክልልም አካባቢ ወዳደረው የሌለ የግብርና ሙያ የሚሰራበት አካባቢ ነው ያለው።
አካባቢው በግብርና ስራ የሚተዳደር ነው። አሁን ወደ አዝመራ የሚሄድ ገበሬ የለም። ሁሉም በቤት ውስጥ ተኮራምቶ እርሻው በአረም እየተበላ እንዲሁም አዝመራ ራሱ ያልያዘበት ሁኔታና አዝመራው የእጅ ስራ የሚያስፈልግበት ሰዓት ነው አሁን ሰዓቱ። ስለዚህ ገበሬውም እየተሰማራ አይደለም። የከፍተኛ መሳሪያ አፈሙዝ ላያቸው ላይ ተደቅኖባቸው ገበሬዎች ተሰማርተው ስራቸውን መስራት አልቻሉም። እናቶች ደግሞ በቤት ውስጥ ሆነው የሚጠበቅባቸውን የእናትነት ስራ ሰርተው ባሎቻቸውን ልጆቻቸውና ወደ ስራ የሚሰማሩ አካላቶችም ማሰማራት አልቻሉም። ከራሱ ከግብርና ስራ ጋር ተያይዞ አለመሰራት የተቻለው ከፍተኛ የማዳበሪያ እጥረት አለ። ግብርናዎች ማዳበሪያውን አጥቦ ስራውን ማሳለጥ አልቻሉም። ግብርና አቅርቦት እስከሌለ ድረስ ስራቸውን በትክክል ባለመስራታቸው የተነሳ ቀጣይ የምርት ጣቱ በጣም ከፍተኛ እንደሚያሽቆለቁልና እንደውም እስከዛሬ ተጠልቶ የነበረውን ስደት ወደዛ የሚሄድበት ሁኔታ ነው የሚታየው።
ስማቸው እንዳይጠቀስ የጠየቁ በቦረና ወረዳ ቀበሌ 33 ነዋሪ የሆኑ አርሶ አደር የማዳበሪያ አቅርቦት እጥረትና መጓተት ችግር ሳይፈታ በሁለቱ የታጠቁ ወገኖች መሀል የተቀሰቀሰው የተኩስ ልውውጥ ችግሩን አባብሶታል ብለዋል።
አርሶ አደሩ አሁን የሚያርምበት ዘር የሚዘራበት ታጥቆ የሚወጣበት ነው ወደ ከሰብ። አሁን ሰሞኑን በተፈጠረው ግርግር በማዳበሪያ አጥሮት በተለይም የዩሪያ ማዳበሪያ የሚባለው ለቡቃያ ላይ የሚረጨው በእሱ አካባቢ ላይ ሰው ውጪ ነገር ሳያገኝ ይሄ ግርግር መጥቶ አርሶ አደሩ ቅሬታና መጉላላት አለበት። ከሪዋም ከዲያፑም ከሁለቱም አይነት በቂውን ሳይዝ ጊዜ ግርግር ተነሳ። ይሄ የተወሰነ ያው የምርት መቀነስ ይኖራል የሚል ስጋት አለ። ምርትና ምርታማነት እንደሚቀንስ በደንብ ስጋት እንዳለበት ነው።
የጸጥታው ችግር በግብርናው እንቅስቃሴ ላይ ስላስከተለው ተጽዕኖ የክልሉን ግብርና ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ለካቢኔ አባሎቻቸው ሰሞኑን በሰጡት ማብራሪያ ግን የተፈጠረው የጸጥታ ስጋት በአንዳንድ አካባቢዎች ለአርሶ አደሩ የሚቀርበው የማዳበሪያ ስርጭትን እንዳስተጓጎለውና ይህም የመኸር ሰብል ልማት ላይ ተጽዕኖ ማሳደሩን ገልጸዋል። የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ ደመቅ አድማሱ ለቪኦኤ በሰጡት አስተያየት በተለይ የጸጥታ ችግሩ በተስተዋለባቸው የዞኑ ምዕራባዊ ወረዳዎች አካባቢ የግብርና ግብዓት ለማቅረብና ሙያዊ ድጋፍ ለመስጠት ተቸግረው እንደነበር አውስተዋል።
የጸጥታ ችግሩ ልክ እንደ ማንኛውም ስራ ግብርና ስራ ላይም አሉታዊ አስተዋጽኦ አለው። ከላይ እስከታች ያለው የግብርና መዋቅር ወደ አርሶ አደሩ ወረድ ብሎ በማሳ ተገኝቶ ድጋፍና ክትትል በማድረግ በኩል በተለይ ምዕራብ ወረዳዎች አካባቢ ችግር ነበር። አሁን ላይ እየተስተካከለ የመጣ ቢሆንም ወደ ታች የግብአት በማጓጓዝ ረገድም እንደዚሁ እስቲል ነው። ዩሪያ ማዳበሪያ ወደ ወረዳዎች ለማድረስ ያልቻልንባቸው ወረዳዎች አሉ። 20 ወረዳዎቹ መካከል በቅርብ ጊዜ የተስተካከላል እስቲል ነው። ወደ 2 ወረዳዎች ማዳበሪያ ማስገባት አልቻልንም። ቦረና መካነ ሰላም እና አማራ ሳይንት ላይ አሁን ባለው ሁኔታ ከትላንት ወዲህ ቦረና መካነ ሰላም ላይ አንጻራዊ ሰላም ስላለ ወደ ታች ለማውረድ ዝግጅት እያደረግን ያለንበት ሁኔታ ነው ያለው።
በደቡብ ወሎ ዞን ስንዴ አምራችነቱ በሚታወቀው ጃማ ወረዳ የሚኖሩ ሌላው የስማቸውን መጠቀስ ያልተስማሙ አርሶ አደር ማዳበሪያው ወቅቱን ጠብቆ አርሶ አደሩ ጋር አለመድረሱ ያስከተለውን ተጽዕኖ ሲያስረዱ
ያው የማዳበሪያ ግባት ወቅቱን ጠብቆ ባለመግባት እንጂ ገብቷል፣ ማዳበሪያ ደርሶናል። ያው ወቅቱን ያልጠበቀ ሆኖ ግን አስተካክሎናል። ያንን ስንጠብቅ መጣለን። አሁን የሚደርሰኝ ህዝብና ህዝብ አመራርና ህዝብ እርስ በርስ ስለሆነ አልተጋደልንም፣ እንደተጋደልን ነው። ዞሩ ሁሌ አንድ ጊዜ ይድረሰን ስንል አመራርን ተጨነቀ።
ምክትል መምሪያ ኃላፊው በዚህም ላይ ምላሽ አላቸው።
የማዳበሪያ አቅርቦት ጋር በተያያዘ መዘግየቶች የተስተዋሉ መሆኑ ግልጽ ነው። እንደ ሀገር የገጠመ ችግር ነው ብዬ ነው የማስበው። እንደኛ ዞን እንደዚሁ ዘግይቶ የመጣበት ሁኔታ ነበር። ይሁን እንጂ ይህንን ለማስተካከል የመጣልን ማዳበሪያ ቅድሚያ ፈጥነው ለሚዘሩ አካባቢዎች ተደራሽ እያደረግን ቆይተን ዘግይቶ የመጣውን ደግሞ ዘግይተው ለሚዘሩ ወረዳዎች በተለይ ምዕራቡ አካባቢ ላይ ዘግይተው ከመዝራታቸው ጋር በተያያዘ የዘግይቶ የመጣው ማዳበሪያ ወደታች ለማድረስ ጥረት አድርገናል።
ተፈቅዶ ወደ ዞኑ ከገባው 320 ሺህ ኩንታል ማዳበሪያ ውስጥ 310 ሺህን በተዋረደ ባለው ማዋቀሩ መምሪያው ማውረዱን አቶ ደመቀ መልክተው በመካነ ሰላምና ሳይንት አካባቢዎች ሰላሙ ከተስተካከለ ቀሪው እንደሚከፋፈል አስታውቀዋል። ዞኑ የሚያስፈልገው የማዳበሪያ መጠን ግን ከ500 ሺህ ኩንታል በላይ እንደሆነ አቶ ደመቀ ጠቁመዋል። የቦረኖ አስተያየት ሰጪ አርሶ አደርም እንደወትሮ ባይሆንም በአካባቢው አንጻራዊ ሰላም አለ ይላሉ።
ይሄ ግጭቱ ሁኔታ አሁን ተወሰነ መረጋጋት አለ። አሁን አርሶ አደሩ ወጥቶ መግባት እየቻለና ወዲህ ከሰው እየተመራ ስራውን እየሰራ ያለበት ሁኔታ ነው ያለው።
በሌላ በኩል የጸጥታ ስጋቱ የሸቀጥና የመሰረታዊ አገልግሎት አቅርቦቶች ላይ ተጽዕኖ እንዳስከተለ የሚናገሩት የአንጾኪያ ገምዛው አስተያየት ሰጪ ናቸው።
ነጋዴ የሚያመጣበት ቦታ የለም። በተለይ የሆነ ችግር እንኳን ቢፈጠር መንገዶች በሙሉ ያው የኦሮሚያ ዞን አዋሳኝ አይደለም አካባቢው፣ አዋሳኝ ላይ እነሱ መጥቶ መንገዱን ዘግተውታል። አንድ መንገድ ብቻ ናት ደግሞ የሆነ ችግር እንኳን ቢፈጠርብን ወደ ደሴ ሆስፒታል ወደ ኮምቦልቻ ሆስፒታል የምንሄድበት መንገድ አምቡላንሶች ሄደው እንኳን መድኃኒት ማምጣት አልተቻለም። መኪኖች እንዳይሄዱ እየተፈተሹ ነው የሚሄዱት። እርጉዞች እንኳን በስነ ስርዓቱ መውለድ የማይችልበት ደረጃ ላይ ያለ ነው። ኢቨን እንግዲህ የእነሱ ስራ ይታወቃል። 24 ሰዓት ሙሉ አገልግሎት የሚሰጡት 12 ሰዓት ከሆነ መንቀሳቀስ አይችሉም። ሄደው ከሌላ ቦታ ከደሴ ነው ያው መድኃኒቶች አብዛኛውን የሚገቡት። ከዛ እንኳን ሄደው ማምጣት አልቻሉም። አምቡላንሶች አሁን ጭነው እየሄዱ መንገድ እየወለዱባቸው ራሳቸው እዛው እያስወለዱ እየተመለሱ ያለበት ሁኔታ ነው ያለው መንገድ ላይ እየወሉ።
አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደም ወደ ክልሉ የሚገቡ ነዳጅና ልዩ ልዩ የኢንዱስትሪ ውጤቶችን ጨምሮ ሸቀጦችና የፍጆታ ምርቶች በጸጥታው ስጋት ምክንያት በሚፈለገው ደረጃ እንዳይገቡ ጫና መፍጠሩን አመልክተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ከሐምሌ ወር ጀምሮ በመከላከያና በፋኖ ታጣቂዎች መካከል በተቀሰቀሰ ግጭት 183 ሰዎች ስለመገደላቸው በኢትዮጵያ አንዳንድ ክልሎች እየተባባሰ ያለው የሰብአዊ መብት አጠባበቅ ሁኔታም እንደሚያሳስበው መግለጹን ትናንት መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነው። የትንታኔው መጽሔት ይቀጥላል። በትግራይ ክልል የተለያዩ አካባቢዎች እየታዩ ያሉ የጸጥታ ችግሮች የማህበረሰብ ስጋት የሚሆኑበት ደረጃ ላይ እንደደረሱ የገለጹ ነዋሪዎች በክልሉ የሕግ የበላይነት እንዲከበር ጠይቀዋል። የክልሉ ሴቶች ማህበር ባወጣው መግለጫ በአሁኑ ጊዜ በክልሉ በነፍሰ ጡር ሴቶች ላይ ሳይቀር ግድያን ጨምሮ አጸያፊ ወንጀሎች እየተፈጸሙ በመሆኑ መንግስት በጥፋተኛ አካላት ላይ እርምጃ ሊወስድ ይገባል ብሏል። በክልሉ የሚንቀሳቀሰው አረና ለዲሞክራሲና ለሉዓላዊነት ፓርቲ በበኩሉ ችግሮቹ የተባባሱት የክልሉ ጊዜያዊ አስተዳደር የህዝብ ቅቡልነት በማጣቱ እንደሆነ ገልጿል። ሁሉንም ያካተተ ጊዜያዊ አስተዳደር ዳግም ለመመስረት እንደሚያስፈልግም አመልክቷል። ሙልጌታ ጽባ ዝርዝር አለው።
በትግራይ ክልል የዘንድሮ የአሸንዳ በዓል ሶስተኛና የመጨረሻው አከባበር ቀን በመቀለ ቀዳማዊ ወያነ ክፍለ ከተማ ዳዕሮ በተባለ የምሽት መዝናኛ ቦታ አንድ ግለሰብ የተጣላትን ፍቅረኛውን ከሌላ ሰው ጋር ሁና በማየቱ በቅናት ተነሳስቶ እንደወረወረው በተገለጸ የእጅ ቦምብ የሰዎች ህይወት አልፏል፣ የአካል ጉዳትም ደርሷል። በወንጀል አድራጎቱ የተጠረጠረው ሙልጌታ ካልአዩ የተባለው ግለሰብ በፖሊስ ቁጥጥር ስር እንደዋለ የከተማዋ ፖሊስ ባለፈው ሳምንት መጨረሻ መግለጹ ይታወቃል። በተመሳሳይ ከአስር ቀናት በፊት በከተማዋ አድሐውሲ በተባለ መንደር ለጊዜው ማንነታቸው ያልታወቁ ግለሰቦች ዘውዶ ሀፍቱ የተባለችን ወጣት ወደ መኪና ጎማ ጎትተው በማስገባት ህይወቷ በአሰቃቂ ሁኔታ እንዲያልፍ አድርገዋል። እነዚህና ሌሎች በክልሉ እየታዩ ያሉ ለደህንነት የሚያሰጉ የጸጥታ ጉዳዮች መነጋገሪያ ሆነው ሰንብተዋል። በዘውዶ ሀፍቱ ላይ ግድያ ሲፈጸም በአይኑ ማየቱን የሚናገሩ መልአኩ ነጋ የተባለ የከተማዋ ነዋሪ ተጠርጣሪዎቹ የተጠቀሙበት ተሽከርካሪ የመለያ ታርጋ እንዳልነበረው ገልጸዋል። እንዲህ አይነቱ የጠራራ ፀሐይ የወንጀል አድራጎት ለራሱም ስጋት እንደፈጠረበት የአይን እማኙ አስረድቷል።
በአይኔ ያየሁት ሊባኖስ ሆቴል ውስጥ ነበርን። ልክ ወጥተን አንድ ሰዓት ሆናል፣ የማታ ማለት ነው። በጸጉሯ ነው በጋቤና ወጥቶ ሲጎትታት በአይናችን ያየ ነው። በጣም የሰው ልጅ ይህን ያክል እንዴት ነው እንደዚህ ሊጨክን የቻለበት? በቃ በአይኔ ያየሁት ነገር ነው። እንደዛ አይነት ድርጊት የፈጸሙ ሰዎች ደግሞ እስካሁን አልተገኙም። የሚያሳዝን ሁኔታ። መኪና እንደ ፒክ አፕ ነገር ናት፣ ታርጋ የላትም። ፓትሮል የምንላቸው አሉ፣ ለአምቡላንስ ለውትድርና ምናምን የምንጠቀምባቸው መኪኖች ናቸው። ነጭ መኪና በጣም ፈጣኝ ነው። በእንደዚህ አይነት ፍጥነት ታርጋ አልነበረውም፣ ሊያዝም አልተቻለም። የገጩት ሰዎች እንደዛ ድርጊት የፈጸሙ አሰቃቂ ነበር በጣም። ከራሴ ጀምራለሁ። እህቴ ናት የምትደፈረው፣ ወንድሜ ነው እየተገደለ ያለው ብለው ህብረተሰቡን እንደዚህ አይነት በጣም አሰቃቂ ድርጊት የሚፈጽሙ አካላት ተከታትሎ ወደ ህግ ማቅረብ የህብረተሰቡ ብዬ ነው የማስበው።
ህብረተሰቡ የጸጥታ ችግሮች ለመፍታት የሚደረገውን ጥረት እንዲያግዝ የጠየቀው መልአኩ በደል የፈጸሙትን ሰዎች ደግሞ በህግ መዳኘት እንደሚያስፈልግ አመልክተዋል። አያይዞም ለወጣቶች የስራ ዕድል የመፍጠርና ስነ ልቦናቸውን የመገንባት ተግባር በአግባቡ መፈጸም እንደሚኖርበት ገልጿል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በቅርቡ ባካሄደው ጉባኤ በሊቀመንበርነት የመረጣቸው አቶ አምዶም ገብረስላሴ በክልሉ የጸጥታና የመልካም አስተዳደር ችግር በስፋት እየታየ እንደሆነ አስታውቀዋል። ይህንንም ያሳያሉ ያሏቸው አስረጃዎች በዝርዝር ጠቅሰዋል።
የትግራይ ህዝብ ከቀን ወደ ቀን ችግሮችን እየባሰበት ነው እየሄዱ ያሉት። እርዳታው ስለዘረፉት ህብረተሰቡ በአግባቡ እርዳታ ማግኘት አልቻለም። ሌላው ደግሞ የጸጥታ ችግር ሲኖር ደግሞ በሁለት መልክ ማየት እንችላለን። አንድ በወራሪ ኃይሎች የተያዙ ግዛቶች ከፍተኛ ወንጀሎች እየተፈጸሙ ነው። አሁን ከምዕራባዊ ዞን ብንወስድ ባለፈው እንደ አዲስ እንቅስቃሴ እንደተጀመረ ይሄ የማሰር የመግደል የመዝረፍ ሁኔታ እንዳለ ከዛ በርካታ መረጃዎች ይደርሱናል። ሊገደሉ ከነበሩትም በፌዴራል መከላከያ ኃይልም ደርሶላቸው መከላከያ ደርሶላቸው ወደ ሸራሮ ተሻግረው ህይወታቸው ያተረፉ የእነሱ ምስክርነትም አንዱ ማሳያ ነው። በተለያየ አካባቢም ተመሳሳይ መረጃ ይደርሰናል። እዚህ በትግራይ ጊዜያዊ መንግስት ያለው አካባቢ ደግሞ የጸጥታ ችግር አለ። የመገዳደል፣ የመዝረፍ፣ የአካል መጉደል ነገሮች አሉ። የቲዲኤፍ አባላት የህክምና አገልግሎት እያገኙ አይደለም። የሚበሉት የሚለብሱት አጥተው በተደጋጋሚ ጊዜ ሰላማዊ ሰልፍ እያካሄዱ ነው። የእነዚህ ታጋዮች ጥያቄ ሰምቶ በአግባቡ የሚያስተናግድ መንግስት የለም። በተጨማሪም እንደነ ዘውዱ በአደባባይ ገድለው እስከመሄድ የደረሰ ወደ ማታ አካባቢ ሲሆን ደግሞ በጣም ከፍተኛ የሆኑ ግድያና ዝርፊያዎች አሉ። ስለዚህ ህዝባችን ወጥቶ መግባት አልቻለም። በሰላም ወጥቶ በሰላም መግባት አልቻለም።
ችግሮቹ በስፋት የቀጠሉት የክልሉ ጊዜያዊ አስተዳደር በህዝቡ ቅቡልነት በማጣቱ እንደሆነ አቶ አምዶም ገልጸው ሁሉንም ያካተተ ጊዜያዊ አስተዳደር መመስረት እንደሚያስፈልግ አመልክተዋል።
ህብረተሰቡም በመንግስቱ በሚያገኘው አገልግሎት አለመኖሩ የእርዳታም የሌሎች ቢሮክራሲም የመንግስት ሰራተኛም ደግሞ እዛ አያገኝም። የተለያዩ ችግሮች የተፈናቀለ ህዝብ አለን። ይሄ ተጨምሮበት በርካታ በትግል የነበሩ ያለምንም ድጋፍ ወደ ህብረተሰቡ እየተመለሱ ያሉ የቲዲኤፍ ታጋዮችም አሉ። ብዙ ወጣቶችም ስራ የላቸውም እና ትላልቅ የሆኑ ማህበራዊ ቀውሶች፣ ኢኮኖሚያዊ ቀውሶች አሉ። በዚህ ምክንያት መንግስቱም ኢፌክቲቭ አይደለም። ይሄ ነገር ለማስተዳደር ብቃት የለውም። ለጸጥታው፣ ለመልካም አስተዳደሩ፣ ለሌሎች ችግሮችም መፍትሄ የሚሰጥ አካል ባለመኖሩ ችግሮችን በጣም ተስፋፍተዋል። ስለዚህ ለዚህ ችግሮች ለመፍታት መጀመሪያ በፕሪቶሪያ ሰላም ውል መሰረት አሳታፊና አቃፊ የሆነ የጊዜያዊ የሽግግር መንግስት መቋቋም አለበት። አሳታፊ አይደለም ይሄ ተቋቁሞ ያለው።
ስለዚህ እንደ አዲስ እንደገና መመስረት አለበት ነው?
አዎ፣ እንደዚህ ዳግም ካልተዋቀረ፣ ዳግም መንግስት ካልተመሰረተ በዚህ ያለው መንግስት ሰላም፣ መልካም አስተዳደር፣ ልማትም የማቋቋም ስራም ሊሰራ አይቻልም።
ለአሜሪካ ድምፅ አስተያየቱ የሰጠው ተስፋይ ጽጋቡ የተባለ ሌላ የከተማዋ ነዋሪ በበኩሉም
ሕግ እየተከበረ አይደለም፣ ስለዚህ ጥብቅ አድርጎ እንዲይዝ እነዚህ ገበን የሰሩ ደግሞ ወደ ሕግ ማቅረብ አለበት። ሌላውም በቃ በጣም ስጋት አለው። ማታ ስትሄድ በጣም ያስፈራል። በቃ አካባቢው ማለት ነው። ዝርፊያውም አለ። እኔ እንኳ ገጥሞኝ አያውቅም። ሌላ እንትን ሰዎች ሲያወሩ ከሰማቸው ግን በጣም ብዙ እንትን ጭው ይወጋሉ ምናምን ምናምን የሚል ወሬ ስላለ አሁን ህብረተሰቡ በጣም እየፈራ ነው ያለው። ደግሞ በትክክሉም ጭው የተወጋ ብዙ ሰው አለ። ስለዚህ መንግስት በጣም በዚህ ጉዳይ ላይ እርምጃ እንዲወስድለት።
በክልሉ ወቅታዊ የጸጥታ ጉዳዮች ለብዙሃን መገናኛዎች መግለጫ የሰጡት የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለ ስላሴ በክልሉ የተባባሰው የጸጥታ ችግር በአፋጣኝ መፍትሄ ካልተሰጠው የከፋ ሁኔታ ሊያስከትል እንደሚችል ከትናንት በስቲያ ለክልሉ ብዙሃን መገናኛ በሰጡት መግለጫ አስገንዝበዋል። መንግስትም የህግ ልዕልና ሊያስከብር እንደሚገባ አሳስበዋል።
አብለሊ ደቀንስተ ትግራይ መሰከፍት ዝቆኑ ግፍዕታት ይረየለው ያ
በትግራይ ክልል የተለያዩ አካባቢዎች በሴቶች ላይ አጸያፊ ግፎች እየተፈጸሙ ናቸው። በነፍሰ ጡርነቶች ላይ ሳይቀር የሚፈጸሙ ግድያዎች እየተበራከቱ ናቸው። በባህላችንና በእድሜ ዘመናችን አይተነው ሰምተነውም የማናውቀውን አስነዋሪ ድርጊት ነው። ህዝቡ ድርጊቱን በማውገዝ ሳይወሰን ወንጀለኞችን በቁጥጥር ስር እንዲያውል ማገዝ ይኖርበታል። የወንጀል ድርጊቱ እየተባባሰ ከሄደ አስጊ ነው። በሌላ በኩል ፖሊስ፣ አቃቢ ህግና ፍርድ ቤት ለእንዲህ አይነት ወንጀሎች ከፍተኛ ትኩረት ሰጥተው እርምጃ መውሰድ ይኖርባቸዋል። ህዝቡን ከስጋት ነጻ የሚያደርግ የህግ የበላይነት እንዲረጋገጥ ጥሪ አቀርባለሁ።
በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች አስተያየትና ምላሽ ለማግኘት ስልክ በመደወልና በአካልም በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል እናልፋለን። በኦሮሚያ ክልል የወባ በሽታ እንዳገረሸ የጤና ቢሮ አስታወቀ። በሽታው በክልሉ 16 ዞኖችና በ7 ከተሞች ውስጥ በወረርሽኝ መልኩ እንደተስፋፋ የጤና ቢሮ የወባ ማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃሲም አስታውቀዋል። ቡድን መሪው እንደገለጹት ካለፈው 2014 ዓ.ም ጋር ሲነጻጸር እየተገባደደ ባለው ዓመት የበሽታው ህሙማን ቁጥር በ3 እጥፍ ጨምሯል። በተለይ በምዕራብ ኦሮሚያ ዞኖች የታማሚዎች ቁጥር ከፍ ማለቱን ጠቅሰው ለመከላከል እየተሰራ እንደሆነ አመልክተዋል። ናኮር መልካ ተጨማሪ አለው።
በኦሮሚያ ክልል በምዕራብ ወለጋ ዞን ቆንዳላ ወረዳ የወባ በሽታ በህብረተሰቡ ጤና ላይ ተጽዕኖ እያሳደረ እንደሆነ መሐመድ ጂልቻ የተባሉ ግለሰብ በስልክ ለአሜሪካ ድምፅ ተናግረዋል። እኚሁ ግለሰብ በዚሁ በሽታ ሳቢያ የሶስት ዓመት ሴት ልጃቸውን ባለፈው ሳምንት በሞት እንዳጡ ገልጸዋል።
በበሽታው ህይወቷ ያለፈው ልጄ የሶስት ዓመት ህፃን ነበረች። ያዞራታል፣ ሰውነቷ ያቃጥላል፣ በጣም ያልባትም ነበር። ሶስት ቀን ነበር የቆየባት። ሐኪም ቤት ወስደናት ወባ ነው ብለው መድኃኒት ሰጥተውን ነበር።
በወረዳው ጌሚጋባ ቀበሌ ውስጥ እንደሚኖሩ በስልክ የነገሩ ሌላዋ እናትም የሶስት ዓመት ልጃቸው በወባ እንደታመመችባቸው ጠቅሰው በሽታው እየከፋ ነው ብለዋል።
ሶስት ዓመቷ ነው። ሰውነቷ ያቃጥላል፣ ሆዴን ትላለች፣ ትቅበዘበዛለች። ወደ ሕክምና ወስደናት እየተመለስን ነው። ህመሟ ወባ እንደሆነ ነግረውናል። መርፌ ወቅተዋት ካልተሻላት ግን አምጧት ብለውናል። በሽታው በቀበሌያችን ተስፋፍቷል፣ እየባሰበት ነው።
የቆንዳላ ወረዳ ጤና ጽህፈት ቤት ኃላፊ አቶ ዮሴፍ ተርፋሳ የመድኃኒትና አጎበር እጥረት መኖሩን ጠቅሰው ባለፈው አንድ ወር ውስጥ 5 ሰዎች በበሽታው እንደሞቱ ገልጸዋል።
ባለፈው 3 ዓመት የአጎበር አቅርቦትና የጸረ ወባ ኬሚካል ርጭት ተቋርጧል። የመድኃኒት እጥረትም ነበረ። ነዋሪው በወባ እየተጎዳ ነው። 2 ነፍሰ ጡር እናቶችና 3 ህጻናት በአጠቃላይ 5 ሰዎች ሞተዋል። ለሞት ያደረሳቸው ምክንያት በፍጥነት ወደ ህክምና አለመሄድ፣ ሐኪምን በወቅቱ አለማግኘትና የህመሙን ምልክት በትክክል አለመናገር ነው። አሁን ግን መድኃኒት አለ።
የምዕራብ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ሰለሞን ጫላ በበኩላቸው በዞኑ ከ40,000 ሰዎች በላይ በወባ በሽታ እንደተያዙ አስታውቀዋል። በሽታው ጉዳት እያደረሰባቸው በሚገኙ ወረዳዎች የጸረ ወባ ኬሚካል ርጭት በማከናወንና አጎበር በመስጠት እንዲሁም ግንዛቤ በመፍጠርና የህክምና ተግባር በማከናወን ላይ እንደሚገኙ ኃላፊው ገልጸዋል። እየተገባደደ ባለው ዓመት በክልሉ ያገረሸው የበሽታው ስርጭት ካለፈው 2014 ዓ.ም ጋር ሲነጻጸር በ3 እጥፍ እንደጨመረ የጤና ቢሮው የወባ በሽታ ማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃሲም ገልጸዋል። ምክንያቱንም ሲያብራሩ
ኩንተሪ ቬተሮኒ በኦፌን ቦሳኖት ድረት ታጀታ ጅሮኩን አመለ ጅጅረ
የበሽታው ባህሪ መቀየር በአየር ንብረት ለውጥ የሙቀት መጠኑ መጨመርና ከክረምቱ ቀድሞ መግባት ጋር ተያይዞ የዝናብ መቆራረጥ ለውባ መስፋፋት ምቹ ሁኔታ ይፈጥራል። የመከላከል ጥረቶች ቢደረጉም የመጨመር እንጂ የመቀነስ አዝማሚያ እያሳየ አይደለም። ባለፈው አመት በውባ የተያዘው ሰው ቁጥር 198,000 ነበር። በዚህ አመት ግን 659,000 ሆኗል። ባለፉት 3 ወራት ውስጥ ብቻ ስርጭቱ 180% ጨምሯል።
የበሽታው ስርጭት በተለይ በምዕራብ ኦሮሚያ አካባቢዎች የጎላ እንደሆነ አቶ ጆሃር ጨምረው ገልጸዋል።
ኦሮሚያ ከሰ አነተ ጅራን ከሰ አና ገረጥ በተኮፍ ቁደተርባ ከሰት ቢፈበረራት ሀላጆቹ ደንደው ሙልደተራ።
በአመቱ በኦሮሚያ ክልል በ16 ዞኖች ውስጥ በሚገኙ 117 ወረዳዎችና 7 ከተሞች በሽታው በወረርሽኝ ደረጃ ተከስቷል። ከዚህም 70% በምዕራብ ኦሮሚያ ማለትም በአራቱ የወለጋ ዞኖች፣ በምዕራብ ሸዋ፣ በጅማና በኢሉ አባቦር ዞኖች ነው የታየው። የቀረው ደግሞ በማዕከላዊ ኦሮሚያ ማለትም በምስራቅ ሸዋ፣ በምዕራብ አርሲና በምዕራብ ጉጂ ተመዝግቧል። በከተሞች ደግሞ ሻሸመኔ፣ ባቱ፣ ጅማ፣ ነቀምቴና ሌሎችም ከፍተኛ የወባ ስርጭት የታየባቸው ናቸው።
ከባለፈው ሐምሌ ወር አጋማሽ ጀምሮ እስከ ባለፈው ሳምንት ድረስ በወባ በሽታ ለታመሙ ከ172,000 በላይ ሰዎች በጤና ተቋማት ሕክምና እንደተደረገላቸው የጠቀሱት አቶ ጆሃር ሕይወታቸው ያለፉ ሰዎችም እንዳሉና ቁጥራቸውን ግን በአሃዝ ለመግለጽ አዳጋች እንደሆነ ተናግረዋል። ስለ በሽታው ባህሪ ለህብረተሰቡ ግንዛቤ ከመስጠት ጎን ለጎን አጎበር በማሰራጨትና የጸረ ወባ ኬሚካል ርጭት በማከናወን እንዲሁም ምርመራና ሕክምና በመስጠት ጉዳቱን ለመቀነስና ለመከላከል ከተለያዩ ግብረሰናይ ድርጅቶች ጋር በትብብር እየሰሩ እንደሚገኙ ቡድን መሪው ተናግረዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ድጋፎች ማስተባበሪያ ቢሮ ዩኤንኦቻ የወባ በሽታ ስርጭት በኢትዮጵያ እየጨመረ እንደሆነ ባለፈው ሳምንት ውስጥ አስታውቋል። ቢሮው በኢትዮጵያ 1.7 ሚሊዮን ሰዎች በወባ በሽታ እንደተያዙና በሪፖርቱ ከተጠቀሱት 1035 ወረዳዎች ውስጥ አብዛኛዎቹ ተጎጂዎች በድርቅ የተጠቁ አካባቢዎች እንደሆኑ ገልጾ 200 ሰዎች እንደሞቱ ዘግቧል። ሞት ከተመዘገበባቸው መካከልም ደቡብ ምዕራብ ኢትዮጵያ ክልሎች ሲጠቀሱ በጋምቤላና አፋር ክልሎች ውስጥም የወባ ስርጭት እየጨመረ እንደሆነ አስታውቆ ነበር። ለአሜሪካ ድምጽ ናኮር መልካ ካምቦ።
የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ የሱዳን ጦር ሰራዊት አዛዥና ሀገሪቱን በኦፊሴል የሚያስተዳድረው ጊዜያዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ሰኞ ዕለት በግብጽ ባህር ዳርቻ በምትገኘው የኤል አላሚን ከተማ ከሀገሪቱ ፕሬዚዳንት አብደል ፈታህ አልሲሲ ጋር ተገናኝተው ተነጋግረዋል። ባለፈው ሚያዝያ በሱዳን ጦርነቱ ከተጀመረ ወዲህ ለአልቡርሃን የመጀመሪያው የውጭ ሀገር ጉብኝት ነው ተብሏል። እንግዱ ወልዴ ዝርዝሩን ይዟል።
የሱዳኑ መሪ ጀነራል አብዱል ፈታህ አልቡርሃን በግብፁ አልሲሲ ለአንድ አገር መሪ የሚደረግ የክብር አቀባበል ተደርጎላቸዋል። ጦርነቱ ከጀመረ አንስቶ በካርቱም አካባቢ ተወስነው ቆይተው ለነበሩት አልቡርሃን የመጀመሪያው የውጭ ጉዞ መሆኑ ተጠቁሟል። ሰራዊታቸው ለብቻው ስልጣንን የመቆጣጠር ፍላጎት እንደሌለው ከጉብኝቱ በኋላ በተዘጋጀ ጋዜጣዊ መግለጫ ላይ አልቡርሃን ተናግረዋል። ዋናው ግባቸው 4 ወራት የቆየውን ጦርነት በአስቸኳይ ማቆም እንደሆነም አክለዋል።
የሱዳን ጦር ኃይል ብሔራዊ ሰራዊት ነው። ለብቻው ስልጣንን የመያዝ ፍላጎትና ሀገሪቱን ላልተወሰነ ጊዜ ማስተዳደር ፍላጎት የለውም። የሱዳን ጎረቤቶችና ሱዳናውያን ላረጋግጥላቸው የምሻው የሱዳን ህዝብ በነጻና ፍትሐዊ ምርጫ መሪዎች እንዲመርጥ ጦርነቱን ለመደምደምና ዲሞክራሲያዊ ሽግግሩን ለማጠናቀቅ እየሞከርኩ መሆኑን ነው።
አልቡርሃን ያንን ይበሉ እንጂ በሱዳን ጦርነቱ ይልቁንም እየጋመ መምጣቱን ከካርቱም የሚወጡ ወሬዎች ያመለክታሉ። አልሲሲ አልቡርሃንን በኤል አላሚን አውሮፕላን ጣቢያ ተገኝተው የተቀበሏቸው አልቡርሃን የሱዳን ህጋዊ መሪ መሆናቸውን ለማስረገጥ እንደሆነ ግብፃዊው የማኅበራዊ ፖለቲካ አዋቂው ሳይድ ሳድቅ ይናገራሉ። ሳድቅ አስረግጠው እንደተናገሩት በሱዳን እየተካሄደ ያለው ግጭት ለግብፅ ብሔራዊ የጸጥታ አደጋ እንደመሆኑ አሁን ካለው ወደ ከፋ ሁኔታ ሳይሸጋገር ጦርነቱን ማስቆም ለግብፅ አስፈላጊ ነው።
ግብፅ በሊቢያ፣ ሱዳንና ጋዛ በሚገኙ የከሸፉ መንግስታት የተከበበች ናት። በመሆኑም ግብፅ 1000 ኪሎ ሜትር ድንበር የምትጋራ ሱዳን ማዕከላዊ መንግስት እንዲኖራትና የተረጋጋ እንድትሆን ትሻለች። በሱዳን ማዕከላዊ መንግስቱ ከፈረሰ ተጨማሪ ተገንጣይ ኃይሎችና ቡድኖች ይፈጠራሉ። ይህ በግብፅ ላይ ተጽዕኖ ያስከትላል። የሱዳንን ጉዳይ ችላ ካልክ በቢሊዮን የሚቆጠር ዶላር ያስወጣሃል።
አልቡራን ከግብጽ በተጨማሪም ምናልባትም በአጭር ቀናት ውስጥ ሳውዲ አረቢያን እንደሚጎበኙ የግብጽ መገናኛ ብዙሃን በመዘገብ ላይ ናቸው። ተጨማሪ ጉብኝቶች በባህረ ሰላጤው ሊያደርጉ እንደሚችሉም በመነገር ላይ ነው። የተባበሩት አረብ ኤሚሬትስ የአልቡራን ተቀናቃኝ የሆኑትን ጀነራል አምዳን ዳግሎን እንደምትደግፍ ሲታወቅ፣ አቡዳቢ ዳግሎን ወደ ስምምነት እንዲመጡ ግፊት ታደርግ እንደው ግን የታወቀ ነገር የለም። የተባበሩት አረብ ኤሚሬትስ ሊቢያ በሚገኘው የሩሲያው ቫግነር ወታደራዊ ቡድን በኩል ለዳግሎ መሳሪያ ትልካለች ሲሉ አንዳንድ ሪፖርቶች አመልክተዋል። ግብጽ በበኩሏ ግጭቱ የሚረግብበትን ብሎም የሚቆምበትን ፍኖተ ካርታ ማቅረቧ ታውቋል። መሰረቱን ዋሽንግተን ዲሲ ባደረገው አትላንቲክ ካውንስል ተንታኝ የሆኑት ፖል ሰለቨን ለቪኦኤ እንዳሉት ግብጽ ከተረጋጋችና ከበለጸገች ሱዳን ተጠቃሚ ትሆናለች። ጦርነቱ ከቆመ ወደ ሀገሪቱ የገቡት በመቶ ሺህ የሚቆጠሩ ስደተኞች ይመለሳሉ። በተጨማሪም ግብጽ ሱዳንን በማረጋጋት ረገድ ቁልፍ ሚና ከተጫወተች በህዳሴ ግድብ ምክንያት ከኢትዮጵያ ጋር ላላት ትንቅንቅ ይጠቅማታል ሲሉ ተንታኙ አክለዋል።
ተከታዩም ዘገባ ከዚሁ ከሱዳን ጋር ይገናኛል። ምዕራብ ዳርፉር ውስጥ በሰብዕና ላይ የሚፈጸሙ ወንጀል ሪፖርቶች መውጣታቸውን ቀጥለዋል። ቻድና ሱዳንን በሚያዋስነው ድንበር ላይ ባለ የሱዳን ስደተኞች መጠለያ ጣቢያ ውስጥ የአሜሪካ ድምጽ ያነጋገራቸው ባሎቻቸው የተገደሉባቸው ሴቶች እንዳሉት የዳርፉር ሚሊሺያዎች በያዙት የዘር ማጽዳት ጥቃት ወንዶች ስደተኞች ላይ እያነጣጠሩ ነው። ሄነሪ ዊልኪንስ ቻድና ሱዳን ድንበር ላይ ከምትገኘው አድሬ ከተማ ያስተላለፈው ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርባለች።
ቻድ ወሰን ላይ በምትገኘው አድሬ የተባለች ከተማ ወዳለው የመጠለያ ካምፕ ባለፉት ሳምንታት ውስጥ ከዳርፉር ብዙ መቶ ሺህ ስደተኞች ገብተዋል። በብዛት የሚታዩት ታዲያ ሴቶችና ሕፃናት ናቸው። በንጽጽር በሚያስገርም ደረጃ ወንዶች ጨርሶ የሉም ለማለት ይቻላል። ስደተኞቹና የመብት ድርጅቶች ይህ ስለምን እንደሆነ የሚሉት አለ። ዳርፉር ውስጥ በሲቪሎች ላይ ጭካኔ የተመላበት ጥቃት እያደረሱ ናቸው የተባሉት አረቦቹ ሚሊሻዎች ወንዶቹን ስደተኞች በተለይ ኢላማ ስለሚያደርጓቸው ነው። ከሶስት ወራት በፊት ባለቤታቸው የተገደሉባቸው አንዲት ሴት ለቪኦኤ ሲናገሩ ልጆቼን ይዤ በባዶ እግሬ ወደ ቻድ ተሰደድኩ፣ ባሌን ገደሉት፣ ቤት ንብረቴ ተቃጠለ ብለዋል።
ልጆቼ ሕፃናት ናቸው። አባታቸው ምን እንደሆነ የሚያውቁት ነገር የለም። አንድ ቀን ይመጣል እያልኩ እያጽናናዋቸው ነው።
በአሁኑ ወቅት ማርዋ ካሚስና ቤተሰባቸው አንዲት ትንሽ መጠለያ ውስጥ ነው ያሉት። ሌላ መሄጃ የላቸውም። በዚህ የውሃ መቅጃ ቦታ ስምንት ሴቶች ባለፉት ጥቂት ሳምንታት በተካሄደ ውጊያ ባለቤታቸው እንደተገደሉባቸው ተናግረዋል። ጋምራ አደም አታክልት በመሸጥ ይተዳደራሉ። ባሌ ከሞተ ወዲህ ኑሮ እጅግ ከብዶኛል ብለዋል።
ባሌን ገደሉት። አብረን ቁጭ ብለን ነበር። እዚያው ገደሉት። ጭንቅላቱን በጥይት መተው ነው የገደሉት።
ሂዩማን ራይትስ ዋች ዳርፉር ውስጥ ወንዶቹ የጥቃት ኢላማ እየተደረጉ መሆናቸውን አስተውሎ እንደሆነ ቪኦኤ ጠይቆ ነበር። በቅርቡ ቻድን ጎብኝተው የነበሩት የድርጅቱ አጥኚ ሞሐመድ ኦስማን እንዲህ ይላሉ።
ያለው ሁኔታ ራሱ ወንዶቹ ምን ያህል ኢላማ እንደተደረጉ እኛ ያሰባሰብነው ማስረጃ ቁልጭ አድርጎ ያሳያል። ያነጣጠሩባቸው አንዳንዶቹ ተዋጊዎች ስለሆኑ ጭምር ነው። እሱ ብቻ ሳይሆን እንዲሁ ተዋጊዎች ናቸው በሚል ጥርጣሬ ጥቃት የደረሰባቸውም አሉ። ከቀያቸው ተሰደው ከሚጓዙት መካከል በየመንገዱ ወንዶቹ የጥቃት ኢላማ ተደርገዋል።
የሱዳን መንግስት የዳርፉርን ሲቪሎች ከጥቃት ለመጠበቅ ምን እያደረገ ነው? ቪኦኤ በአቅራቢያው በምትገኘው የቻድ አቤቼ ከተማ የሱዳን ልዩ ቆንስል የሆኑትን ጋዳፊ አብደላ መሐመድ አሊን ጠይቋል።
የሱዳን መንግስትና የሱዳን ጦር ኃይሎች ሱዳን ተዋግተው ሱዳንን የመከላከል ኃላፊነታቸው እየተወጡ ናቸው። በሰፊው እየተካሄደ ያለውን አመፅ መክቶ የሱዳንን ክብር ለማስጠበቅ የሚደረግ ትግል ነው።
ቻድ አድሬ ከተማ መጠለያ ካምፕ ያሉት ሱዳናውያን ሰርተው አምጥተው ቤተሰብ የሚያስተዳድሩ የነበሩት ባሎቻቸው ከሞቱባቸው በኋላ ቤተሰባቸው ከባድ ችግር ላይ መውደቁን ይናገራሉ። አንዳንዶቹም ችግሩ ከዚህ እየባሰ እንጂ እየተሻለ እንደማይሄድ ነው የሚተነብዩት። ኩልቱም አደም ዘከሪያ ባድር ሰባት ልጆች ይዘው ነው የተሰደዱት።
We managed to escape along with other women.
ከሌሎ ሲቶችና መንገድ ላይ ካገኘናቸው ሰዎች ጋር ሆነን እንደምንም ብለን አምልጠናል። ግን እኔ 7 ልጆች ናቸው ያሉኝ።
7 ልጆች ይዘው ስደተኛ መጠለያ የተቀመጡት ኩልቱም 8ኛ ልጅ ባላቸው በህይወት ይያሉ የተጸነሰ 8ኛ ልጅ እየተጠበቁ መሆናቸውን አክለው ገልጸዋል። የ6 ወር እርጉዝ ናቸው።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ለሁለተኛው አጋማሽ ወደ የመጀመሪያ ቅንብር አርገን ወደ ያዝ ነው አንድ ፕሮግራም ነው እናልፈው ወደ ትግራይ ክልል ይወስደናል። የመረጃና የቴክኖሎጂ ማዕከል የሆነው የመዕለ አሜሪካን ኮርነር ለ3 አመታት ተዘግቶ ከቆየ በኋላ በዛሬው ዕለት ዳግም ተከፍቷል። ወጣቶች አብዝተው የሚጠቀሙበት ማዕከሉ በኢትዮጵያ የአሜሪካ ኤምባሲና በመዕለ ዩኒቨርሲቲ ትብብር የተሰራ ተቋም ነው። ተቋሙ ዳግም በመከፈቱ አሜሪካ የኢትዮጵያን ወጣቶች በትምህርትና በኢኮኖሚ ለማገዝ እያደረገች ያለው ጥረት ማሳያ እንደሆነ በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ወይም USAID ዳይሬክተር ስካት ሆክላንደር አመልክተዋል። ሙልጌታ ጽባ ተጨማሪ አለው።
በመቀለ ዩኒቨርሲቲ አድ ሐቂ ግቢ የተገነባው ለ3 አመታት ተዘግቶ የቆየው አሜሪካን ኮርነር ተብሎ የሚጠራው የመረጃና የቴክኖሎጂ ማዕከል ዛሬ ረቡዕ ነሐሴ 24 ቀን 2015 ዓ.ም ስራ ጀምሯል። በመርሃ ግብሩ ላይ በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID ዳይሬክተር ስካት ሆክላንድ ማዕከሉ የወጣቶችን የእንግሊዝኛ ቋንቋ ችሎታ ለማዳበርና ከሌሎች ዩኒቨርሲቲዎች ጋር እንዲተዋወቁ ለማድረግ እንደሚያገዝ ተናግረዋል።
These American Corners I think really demonstrate the United States
የመቀለ አሜሪካን ኮርነር ዩናይትድ ስቴትስ ለኢትዮጵያ ወጣቶች በትምህርትና በኢኮኖሚ ሚያይ እድሎች ውይይት ለመከፈት የምታደርገው ጥረት አንዱ ማሳያ ነው።
የመቀለ ዩኒቨርሲቲ ፕሬዚደንት ዶክተር ፋና ሐጎስ በበኩላቸው ማዕከሉ ዳግም መከፈቱ ለወጣቶች ከሚሰጠው ጥቅም በተጨማሪ ዩኒቨርሲቲው ከአሜሪካ ኤምባሲ ጋር የነበረው ግንኙነት የሚያድስ ነው ብለዋል። የማዕከሉ አስተባባሪ አቶ ሲሳይ አቋር መቀለ አሜሪካን ኮርነር በ2012 ዓ.ም ጥር ወር ላይ ተከፍቶ ለ3 ወራት ካገለገለ በኋላ አስቀድሞ በኮቪድ-19 ወረርሽኝ ቀጥሎ ደግሞ በጦርነቱ ምክንያት እንደተዘጋ አውስተዋል። ዳግም መከፈቱ በተለይ ከ25 እስከ 35 የእድሜ ክልል ለሚገኙ ወጣቶች እንደሚጠቅም ገልጸዋል።
መቀለ ዩኒቨርሲቲ ከኤምባሲው የዩኤስ ኤምባሲ እና አዲስ አበባ አብሮ የከፈቱ ስለሆነ ምቹዋሊ የሚያገለግሉ 7 ፒላሮች አሉት። ለምሳሌ ትምህርት በአሜሪካ እንዴት አፕላይ መደረግ ይችላል፣ ካሉ እድሎችም ካሉ አፕላይ የሚያደርጉበት አለ። የካልቸር ብሪጅንግም አለ። የኢትዮጵያ ትግራይ እና አሜሪካ ላይ ያለውን የካልቸር ልውውጥም እዚህ ጋር ፎስተር ይደረጋል። አልሙናዮችም አሉ እዚህ ኤክስፒሪየንሳቸውን ሼር የሚያደርጉት አሜሪካ ተምሮ መጥተው እዚህ ጋር ሌሎችንም ያንን እድል እንዲያገኙ እናደርጋቸዋለን። እያመጡ ሀሳባቸውን ኤክስፒሪየንሳቸውን ሼር እንዲያደርጉ ኢላይብረሪ አለ። ኢላይብረሪ ማለት አሜሪካ ላይ ኦልሞስት ከመቶ በላይ ያሉ ዩኒቨርሲቲዎች እዚህ ጋር ሆነው አክሰስ ማድረግ ይቻላል። በብር ምናምን ሊገዙት የነበረውን አርቲክል፣ ሪሰርች፣ የተለያዩ ነገሮችን እዚሁ ፎር ፍሪ ማግኘት ይችላሉ። ፍሪ ዋይፋይ፣ ላፕቶፕ፣ ሌላም ዲቫይሶችም አሉ። የሮቦቲክስ የፕሮግራሚንግ ክለብ እና ደግሞ ወጣቶች ራሳቸውን የሚያደራጁት የሚዲያ ክለብ፣ የኢንቫይሮንመንት ክለብ፣ የሌጋል ክለብ፣ ማህበረሰብ አንቂ ክለብ፣ ሌሎችም ይኖራሉ እና እነዚህን አገልግሎቶች ይሰጣል። በዋናነት ደግሞ ሴንተር ሆኖ በተለይ ደግሞ ወርኪንግ ስፔስ ሊሰሩበት የሚፈልጉት ስፔስ ሲፈልጉ ማንኛውም ሰው መጥቶ የሚገለገልበት የወጣቶች ማዕከል ነው። ስለዚህ ይህ ሲሆን ወጣቶች በተለያዩ መልኩ ራሳቸውን ሌላ ቦታ ላይ ከሚውሉ የማያስፈልጋቸውን ቦታ ላይ ከሚውሉ እዚህ ውሎ ራሳቸውን በእውቀት እንዲያዳብሩ ኔትወርካቸውን እንዲያሰፉ ሊያደርጋቸው የሚችል የወጣቶች ማዕከል።
ከማዕከሉ ተጠቃሚዎች አንዱና የመቀለ ዩኒቨርሲቲ ተማሪ ክፍለ ንጉሰም የማዕከሉ ዳግም መከፈት ለተማሪዎች ያለው ፋይዳ ያስረዳል።
አሁን ተከፍተዋል። ከሰላም ሁኔታው ጋር ተያይዞ ነው እንትን ይሄ የተከፈተው። ሰላሙ ከቀጠለ ፕሮግራም ከአሜሪካ ያለን ግንኙነት እንደ ተጋሩ እንደ ኢትዮጵያውያን ከአሜሪካ ያለን ግንኙነት ይበልጥ እንዲጠናከር ያርጋል ብዬ ነው ማምነው። ከዛ በተጨማሪም ተማሪዎቹ የስኮላርሺፕ እድል እንዴት ማግኘት እንደሚችሉ፣ ከዛም የኢንተርኔት አክሰስም አለበት፣ የላይብረሪ አክሰስ አለበት። የሴንተር የሳይንስም የቴክኖሎጂም ሴንተር ሊሆን ይችላል። በፕላኑ ከቀጠለ ትምህርት እናገኝበት ይሆናል። ከዛም የስኮላርሺፕ እድልም በቀለል ባለመልኩ እንድናገኝ ያስችለኛል።
አሜሪካን ኮርነር የመረጃና የቴክኖሎጂ ማዕከላት በአዲስ አበባ 2ና በጅማ በባህር ዳር በድሬዳዋና በመቀለ ደግሞ አንዳንድ ቅርንጫፎች እንዳሉት በመርሃ ግብሩ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም።
ወደ ተቀጣዩ ዘገባ ስናልፍ ደግሞ የሁለተኛ ዓለም ጦርነት መጠናቀቁን ተከትሎ እንደ አውሮፓውያን አቆጣጠር ከ1945 እስከ 1969 ባሉት ዓመታት ውስጥ በአሜሪካ ካሊፎርኒያ ውስጥ በምትገኘው በፓልም ስፕሪንግስ ከተማ የስነ ህንፃ አብዮት ተካሂዷል። የአሜሪካ ድምጿ ጄኒያ ዱሉ እነዚህን ዘመናዊ የክፍለ ዘመን አጋማሽ ቤቶችን ታስጎበኘናለች። እንግዶ ወልድ ያቀርበዋል።
ዘመናዊነት በእውነቱ በፓልም ስፕሪንግስ በክፍለ ዘመኑ አጋማሽ ስነ ህንፃዎች የሚገለጽ ነው። ከ1955 እስከ 1965 ባለው ውስጥ ነው በፓልም ስፕሪንግስ ግንባታዎቹ የተካሄዱት። እነዚህ ቤቶችና ህንፃዎች ለክፍለ ዘመኑ አጋማሽ ዘመናዊ ተደርገው ነው የሚወሰዱት። በየዓመቱ የዘመናዊነት ሳምንት ያዘጋጃሉ። ዘመናዊነትን የሚያደንቁ ሰዎች ወደ ከተማዋ በመምጣት ዘመናዊነትን ያከብራሉ። ትምህርታዊ ገለጻዎች፣ ሴሚናሮች፣ ግብኝቶች ይደረጋሉ። ስለ ክፍለ ዘመኑ አጋማሽ ዘመናዊነት ትምህርት ይቀሰማል። የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ትኩረት ያገኘበት ምክንያት ከሁለተኛው የዓለም ጦርነት በኋላ በመሰራቱ ነው። ሰዎች ከጦርነቱ ከተመለሱ በኋላ በአሜሪካ ትልቅ ተስፋ ነበር። ብዙ ገንዘብ ነበራቸው፣ ደስተኞችም ነበሩ። ስለዚህ ያንን ነው በስነ ህንፃ የገለጹት።
The architecture of the mid-century modern period is really unique.
የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ግንባታዎች እንደ እውነቱ ልዩ ናቸው። ምክንያቱም ከሁለተኛው የዓለም ጦርነት በኋላ በተመጣጣኝ ዋጋ ለገበያ በቀረቡ ግብአቶች የተሰሩ ናቸው። ቤቶቹ ከሲሚንቶ፣ ብረትና መስታወት ሲሰሩ በተለምዶ ከእንጨት ሰሌዳ ወይም ከጠንካራ ካርቶን መሰል ሰሌዳ ከሚሰሩት ለየት ያሉ ናቸው። በደቡብ ካሊፎርኒያ ቆንጆ አየር አለን። ግሩም ፀሐያማ ቀናቶችም አሉን። ስለዚህ ከትልቅ መስታወት የሚሰሩ ቤቶችን እንዲሰሩ ፈቅዷል። ውጭ ያለውን ቆንጆ እይታ ወደ ቤት ውስጥ እንደማምጣት ማለት ነው።
በፓልም ስፕሪንግስ የሚገኘው ስነ ህንፃ ትኩረትን ሳቢ ነው። ከ1950ዎቹ በኋላ የቤት ውስጥ የአየር ማቀዝቀዣ ጥቅም ላይ መዋል ጀመረ። ይህ በረሃማ ፀባይ ላለው አካባቢ እጅግ አስፈላጊ ነበር። ሰዎች እዚህ መጥተው እንዲኖሩ አስችሏል። ሙሉውን ዓመት እዚህ መኖር እንዲችሉ አድርጓል። ከሆሊውድ ጋርም አንድ አካል ስለሆንን የሆሊውድ ሰዎች ወደዚህ በቀላሉ ተጉዘው ጊዜያቸውን ያሳልፋሉ። ከሌሎች የአገሪቱ ክፍሎች በተለየ በፓልም ስፕሪንግስ የሆሊውድ ተጽዕኖ አለ። በምስራቅ የአገሪቱ ክፍል ያለውን የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ግንባታዎች ከተመለከትን በአብዛኛው ከእንጨት የተሰሩና ተፈጥሯዊ መልክ ያላቸው ናቸው። እዚህ ግን ትንሽ ደመቅ ያሉ ቀለማት፣ ደማቅ ብርሃን ያላቸው እና ብረታ ብረትን የተጠቀሙ እና ለየት ያለ የቤት ዕቃን የያዙ ናቸው።
እንደሚመስለኝ የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ባለፉት 50 ዓመታት ሲሰጥ የነበረው ትኩረት እየተቀየረ መጥቷል። ቀደም ብሎ ቀለል ያለና ርካሽ ተደርጎ ይወሰድ የነበረው አሁን እንደ ፋሽን የሚታይ ተፈላጊና ሰዎች እንዲኖራቸው የሚሹት ሆኗል።
There is a lot of joy expressed through minimalist design.
ቀለል ያለው የክፍለ ዘመኑ አጋማሽ ዘመናዊ ስነ ህንፃ ንድፍ ተወዳጅነትን እንዲያገኝ አድርጓል። ማድ ሜን በተሰኘው የቴሌቪዥን ፕሮግራም እንዲሁም በማህበራዊ ሚዲያና በኢንስታግራም የሚቀርቡ ምስሎች እድሜ ጠገብ ንብረቶችን የሚያዝ ባህል እንዲዳብር አድርገዋል። ስለዚህም ለጊዜው የሚቆይ ፍላጎት ሳይሆን አሁን ሰዎች የሚፈልጉት የአኗኗር ዘይቤ ሆኗል።
ወደ አፍሪካ መለስ ስንል ደግሞ የይቭጊኒ ፕሪጎዥን እና ሌሎች የዋግነር ግሩፕ መሪዎች ሞት ቡድኑ በአፍሪካ በሚያደርጋቸው እንቅስቃሴዎች ላይ ሊያሳድር የሚችለውን ተጽዕኖ ለመገምገም ጊዜው ገና ሊሆን ቢችልም አንዳንድ ተንታኞች ግን አጭርም ጊዜ ቢሆን ማስተጓጎል መፍጠሩ አይቀሬ ነው ብለው ያምናሉ። የማርያም አዲያሎን ዘገባ አሉላ ከበደ ያቀርበዋል።
የቡድኑ መሪ ይቭጊኒ ፕሪጎዥን በቅርቡ ከሞተ በኋላ በተለይም ደግሞ ፕሪጎዥን ባለፉት ጥቂት ዓመታት አገሪቱ ውስጥ ከነበረው ሚና አንጻር ቫግነር በአፍሪካ የሚያካሄዳቸውን ወታደራዊ እንቅስቃሴዎች በተመለከተ መጪው ምን ሊሆን እንደሚችል መገመት በጣም ያዳግታል ይላሉ ጆሃንስበርግ በሚገኘው የደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም የአፍሪካና የሩሲያ ፕሮጀክቶች ጥናት ኃላፊ ስቲቨን ግሩዝድ።
There is going to be a period of uncertainty of perhaps people jockeying for
የመሪነቱን መንበር ለመቆናጠጥ የሚደረግ ሽኩቻና ስልጣኑን ማን ሊረከብ እንደሚሻ ነገር እስኪ ላይ ድረስ በግራ መጋባት ውስጥ ማለፉ አይቀሬ ነው። ሩሲያ ቡድኑን ከግል አመራር አውጥታ ከጦር ሰራዊቷ ታወህደው ይሆናል የሚል ወሬም ይሰማል።
የዓለም አቀፉ የቀውስ ተከታታይ ቡድን ክራይሲስ ግሩፕ ባልደረባ ቻርልስ ቡሰል ግን ለአሜሪካ ድምፅ በሰጡት አስተያየት የቫግነር መሪና በአውሮፕላን አደጋው ከፕሪጎዥን ጋር የሞቱትን ቫለሪ ቼካሎቭ እና ዲሜትሪ አትኪንን የመሳሰሉ አንዳንድ አጋሮቹ ከነበራቸው ግንኙነት አንጻር የቅጥር ነፍሰ ገዳይ ቡድኑ እንቅስቃሴ እንደሚስተጓጎል ተናግረዋል። በሀገሪቱ ውስጥ የነበረውን ግንኙነት ባለፉት ጥቂት ዓመታት ውስጥ ይበልጥ ማሳደግ ችሎ ነበርና ነው ያሉት።
All these leaders, Prigozhin and Utkin especially, had like a deep knowledge they had all the connection with the
Prigozhin and Utkin በተለይ ቫግነር አብሯቸው ከሚሰራው የአፍሪካ መንግስታት ጋር ያለውን ግንኙነትና አሰራሩን በተመለከተ ጠለቅ ያለ እውቀት ነበራቸው። በመሆኑም ሩሲያ ቡድኑን ወስዳ ለመቆጣጠርና ከነኚህ ሀገራት ጋር ግንኙነት መፍጠር እስክትችል ድረስ ገና ብዙ ጊዜ ወስደባታል።
የቫግነር ተጽዕኖ በአፍሪካ አህጉር በሰፊው የተንሰራፋ ነው ይላሉ ግሩዝድ።
The Wagner presence in Africa is large, reportedly over 5000 soldiers spread across the
Wagner አፍሪካ ውስጥ ያለው ቦታ ትልቅ ነው። መካከለኛው አፍሪካ ሪፐብሊክ እና ማሊን በመሳሰሉ አህጉሮች ውስጥ እንዲሁም በመጠኑ ደግሞ በሊቢያ እና በሱዳን ያለውን ጨምሮ ቁጥራቸው ከ5000 በላይ የሚገመቱ ወታደሮች በአህጉሪቱ የተለያዩ አህጉሮች ሰራይተዋል። ሌላ ቀርቶ በቅርቡ መፈንቅለ መንግስት የተካሄደባቸው የምዕራብ አፍሪካዎቹ ኒጀር እና ቡርኪና ፋሶ ሳይቀሩ እስካለፈው ሳምንት መገባደጃ ቫግነር አይኑን ከጣለባቸው አገሮች ውስጥ ነበሩ።
በሌላ በኩል የዩናይትድ ስቴትስ የገንዘብ ሚኒስትር በበኩሉ ቡድኑን ማሊና ማዕከላዊ አፍሪካ ሪፐብሊክ ውስጥ የጅምላ ርሸና፣ ያስገድዶ መድፈርና አካላዊ ጥቃቶችን በማድረስ ወንጅሎ ወንጀለኛ ድርጅት ሲል ፈርጆታል። የፕሪጎዥን ሞት በተለይ ማዕከላዊ አፍሪካ ሪፐብሊክ ውስጥ ምን አንድምታ እንደሚኖረው ከወዲሁ ለመገምገም አስቸጋሪ መሆኑን የተናገሩት ቡሴል ያም ቢሆን ቡድኑ በመሪው ስር የነበረውን ሚና ግን ማስታወስ ተገቢ ነው ይላሉ።
The Central African Republic signed a deal with Russia in late 20
የመካከለኛው አፍሪካ ሪፐብሊክ እንደ አውሮፓውያን የዘመን አቆጣጠር በ2017 መገባደጃ ላይ ነው ከሩሲያ ጋር ስምምነት የተፈራረመችው። ይህም ስምምነት የቫግነር ግሩፕን ወደዚያች ሀገር መምጣትና ፕሬዝዳንቱን መርዳት ይጨምራል። ከዚያን ጊዜ አንስቶም ቫግነር የቀድሞ ቀኝ ገዢዋን ፈረንሳይን ከዚያች ሀገር ግዛትና ከውሳኔ ሰጭነቱ ሚና እንድትወጣ ማድረግ ችሏል። በተመሳሳይም የፊዮስቲን ተዋዴራ ስልጣን ማስጠበቅና ዳግም እንዲመረጥ ሲያደርግ አማጺ ቡድኖች ዋና ከተማዋን መልሰው እንዳያጠቁና የታጠቁ ቡድኖችም እንዲዳከሙ ማድረግ ችሏል።
ማዕከላዊ አፍሪካ ሪፐብሊክ ውስጥ ቡድኑ በወርቅና አልማዝ ንግድ ዘርፉን ብቻ ሳይሆን ለግንባታ የሚውል እንጨት ስራና የመጠጥ ኢንዱስትሪ ዘርፉን ጭምር እንደሚቆጣጠር ቡሴላ መልክተዋል። ዶክተር ኤድገር ጉትዋ በናይሮቢ በዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲና በስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነቶች የሰላምና ግጭቶች መምህር ናቸው። የፕሪኮዥን ህልፈት በተለይ ሰውየው ከነበረው ትክለ ሰውነት የተነሳ የቡድኑን የፋይናንስ አቅምና ዓለም አቀፍ ተጽዕኖ ያሳንሰዋል ባይ ናቸው።
ፕሪጎዥን is the one who had the financial strings of the Wagner group. He's the one who had the
የቫግነር ግሩፕ የሚያመጣውን ገንዘብ ይቆጣጠር የነበረው ፕሪጎዥን ነው። ቡድኑ በዓለም አቀፍ ደረጃ ያደረጋቸው የነበሩት ግንኙነቶችም ይከወኑ የነበረው በእርሱ ነበር። ሁሉንም ዓለም አቀፍ የሥራ ውሎች የሚፈጽመው እሱ ነበር። ባጭሩም ሁሉም ነገር በአንድ ሰው የሚመራበት ትዕይንት ነበር ማለት ይቻላል። ፕሪጎዥን በቡድኑ ውስጥ ትልቅ ኃይልና ከፍተኛ ተሰሚነት ስለነበረው የእርሱ ደብዛ መጥፋት ቡድኑ ለተወሰነ ጊዜም ቢሆን የሚሄድበት አቅጣጫና ግልጽ ዓላማ ጠፍቶት ሲደነባበር መገኘቱ አይቀርም።
የፕሪጎዥን ህልፈት ዜና በሩሲያ ከፍተኛ ጦር አዛዦች ላይ ያልተሳካ አመጽ ካካሄደ ጥቂት ወራት በኋላ የመጣ ነው። ያን ያልተሳካ አመጽ ተከትሎም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት አስተያየት በማዕከላዊ አፍሪካ ሪፑብሊክና በማሊ ያሉት ወታደራዊ እንቅስቃሴዎች አይታወቁም ማለታቸውም ይታወሳል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ በደህና አደሩ። Thank you.